ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር የተመሰገነ ይሁን። ባለፉት ክፍለ ጊዜያት ሁሉ የጠበቀንና የታደገን ከክፉም የጠበቀን ልዑል እግዚአብሔር አምላካችን ዛሬን እንደገና ደግሞ ቸሮን እነሆ ለዚህች ሳምንት መጨረሻ እንድንበቃ ፈቃዱ ሆኗል። በእያንዳንዱ ቀን እግዚአብሔር አምላካችን በእውነት ከኦሪት ዘሌዋውያን መጽሐፍ ታላላቅ ቁም ነገሮችን ለእኛ ምስጢራት ሆነው የቆዩትን ነገሮች ሁሉ ገላልጦ በመንፈስ ቅዱስ አስተማሪነት ሲያስተምረን ሲናገረን ሕይወታችንንም ሲያንጽ ነበረ። እግዚአብሔር ታላቅ ነው። ምን ይጎላል? በዘመኑ ካለው የሐሰት ትምህርት እንድንጠበቅ እግዚአብሔር አምላካችን እውነተኛውን እነሆ መና ከሰማይ አውርዶልን በዚህ በራዲዮ ሞገድ አማካኝነት በያለንበት ስፍራ በቀላሉ ሊደርስ ችሏል። አጠገባችን እኔና እናንተ ከዚህ ዘላለማዊ ማዕድ ታዲያ ተመግበን ደግሞ በእውነት መንገድ በቅንነት መንገድ የእግዚአብሔርን ፈቃድ እያገለገልን መራመድ መቻል አለብን። ወደ ግራም ወደ ቀኝ መሳንል በሰፈራችሁ በከተማችሁ በመንደራችሁ አው በዘመኑ የተነሱ እነሆ የተለያዩ የሐሰት ትምህርቶች ሊኖሩ ይችላሉ። የእግዚአብሔርን ቃል ግን በቅንነት ከመጽሐፉ እርሱ እንደተናገረው አሜን ብሎ መቀበል ግን ታላቅ ታላቅ ዕውቀት ነው፣ ታላቅ ብልህነትም ነው። እግዚአብሔር ይህንን ደግሞ ለኔና ለእናንተ አዘጋጅቶ ቸሮናልና ደስ ልንሰኝ ይገባናል። ጌታ ለዘላለም የተመሰገነ ይሁን። እግዚአብሔርን ስለዚህ ዝማሬ እናመሰግነዋለን። ዘማሪውንም እግዚአብሔር ይባርከው። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ ያንዳንዱን ቀንና ሰዓት እየመራህን ለዚህች ቀን አብቅተህናል። ነው በዚህች ምሽት ደግሞ እግዚአብሔር ሆይ ቃልህን የምንሰማ ብዙዎች ነን።
እግዚአብሔር ወይ መሻታችንን አንተ ታውቃለህ። ለምን ራዲዮናችን ዙሪያ እንደተሰበሰብን አንተ ታውቃለህ። አስተማሪውን መንፈስ ቅዱስን ለመስማት እግዚአብሔር አምላካችን ሆይ በዚህም ደሞ ታንጽን ለመኖር ከሕግህም ደሞ ታምራትን ለማየት ነውና እግዚአብሔር ሆይ በቃል አማካይነት እንድትገናኘን እንጸልያለን። እውነተኛውን ቃልህን እግዚአብሔር አምላካችን ሆይ የሚጠግነውና የሚፈውሰውን የእውነትን መንገድ ለሰው ልጆች የሚያሳየውን ጠማማውን የሚያቃናውን ቃልህን እግዚአብሔር አምላካችን ሆይ ከጸባዖት እንድትልክልንና እንድትባርክልን እንጸልያለን። ጊዜውንም ሁሉ ባርክልን፣ መተላለፋችንንም ይቅር በለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል አሜን። አድማጮች በትላንትናው ምሽት ክፍለ ጊዜያችን ከኦሪት ዘሌዋውያን ምዕራፍ 7 ስለ በደል መስዋዕት ሕግና ስለ ደህንነት መስዋዕት ሕግ አንስተን አንድ በአንድ ሰፋ በማድረግ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ በረዳነ መጠን ከዘሌዋውያን መጽሐፍ የምዕራፍ 8ን ትምህርት አብረን እናጠናለን። እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ኦሪት ዘሌዋውያን ምዕራፍ 8ን ተመልከቱ። አብይ ርዕስ የካህናት መቀደስ ወይም መለየት የሚል ይሆናል። ዋናው ርዕሱ የካህናት መቀደስ ወይም መለየት የሚል ነው። የዘሌዋውያን ምዕራፍ 8 ጥናት መግቢያን ዕብራውያን ምዕራፍ 7 ቁጥር 28ን በማንበብ እንጀምራለን። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የማህላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። ዕብራውያን ምዕራፍ 7 ቁጥር 28ን በኋላ ተመልከቱ። አሁን ወገኖች የካህናትን መለየት ወይም መቀደስ ወደሚናገር ወደ አዲስ ክፍል ደርሰናል። ዛሬ በአብያተ ክርስቲያናት ውስጥ መለየት ብለን ለምንጠራው ሕይወት ልዩ ትምህርት ስለሚሰጠን በብሉይ ኪዳን ያለውን የካህናት መለየት ወይም መቀደስ ማጥናቱ በጣም አስፈላጊ ሆኖ እናገኛለን። ዛሬ በአብዛኛው መለየት ብለን የምንጠራው እውነተኛውን የሕይወት ገጽታ ሳይሆን ቅጂውን እንደሆነ መናገር እፈልጋለሁ። አሁን ሐሳባችን የሚያተኩረው በመስዋዕቶች ላይ ሳይሆን በካህናት ላይ ነው። ከዚህም ጋር በተጨማሪ መስዋዕት የሚቀርብበትን የናሱን መሰዊያ ትተን ወደ ናሱ ሳህን እንመለሳለን። አስተዋላችሁ? መስዋዕት የሚቀርብበትን የናሱን መሰዊያ ትተን ወደ ናሱ ሳህን እንመለሳለን። እግዚአብሔር ለኃጢአተኛው ኃጢአቱ ጥያቄ ላንዴና ለመጨረሻ መልስ የሰጠው በናስ መሰዊያ ላይ ነበር። አስተውሉ ይሄንን ማረፍተ ነገር። እግዚአብሔር ለኃጢአተኛው የኃጢአቱ ጥያቄ ላንዴና ለመጨረሻ መልስ የሰጠው በናስ መሰዊያ ላይ ነበር። በርግጥ ይህ ማለት የዳነው ኃጢአተኛ ፍጹም ነው፣ ኃጢአትም ፈጽሞ አይነካውም ማለት አይደለም። አሁን ኃጢአት ሊያደርግ ይችላል። ስለሆነም እግዚአብሔር ይህንን ኃጢአተኛ ወደሚያጥብበትና በንጽህና ወደሚጠብቅበት ወደ ናስ ሳህን እለት በእለት መምጣት አለበት። የተወደዳችሁ ክርስቲያኖች እግዚአብሔር አሁንም በናስ ሳህን ላይ ያጥበናል፣ በንጽህናም ይጠብቀናል። ኢየሱስ ክርስቶስ ዛሬም ያገልግሎትን ፎጣ ታጥቋል። በናስ ሳህን በደሙም ያጥበናል፣ ከኃጢአታችንም ያነጻናል። እግዚአብሔር የተመሰገነ ይሁን። እስራኤላውያን የመንግስት ካህናት እንደሆኑ በእግዚአብሔር ቃል ውስጥ ተጽፎላቸዋል። በርግጥ የዘሌዋውያን መጽሐፍ የተጻፈው ለሌዋውያን ነው። አስተዋላችሁ? የዘሌዋውያን መጽሐፍ የተጻፈው ለሌዋውያን ነው። ሆኖም የእግዚአብሔር መሰረታዊ ፍላጎቱ እስራኤልን የመንግስት ካህናት ማድረግ ነበር። ዘጸአት ምዕራፍ 19 ቁጥር 6 እንዲህ ይላል፣ እናንተም የካህናት መንግስት የተቀደሰ ህዝብ ትሆኑልኛላችሁ ይላል። የተቀረጸውን የወርቅ ጥጃ ማምለካቸው ለዚህ መብትና ኃላፊነትን ቅፋት ስለሆነባቸው እግዚአብሔር የሌዊን ነገድ ብቻ ለዚህ አገልግሎት ሲለይን መለከታለን። ከዚህም ነገድ መካከለ ለሊቀ ካህንነት አንድ ሰው ብቻ ሲለይ ያም ሰው አሮን ነበር። አስተዋላችሁ? ለሊቀ ካህንነት ከዚህ ነገድ የተለየው አሮን ነበር። ዛሬ ወገኖች ቤተ ክርስቲያን ካህናት ተሰጥተዋታል። ታላቁ ሊቀ ካህንም ክርስቶስ ነው። እስቲ ዕብራውያን ምዕራፍ 8 ቁጥር 1ን ከፍተን እናንብብ። ዕብራውያን ምዕራፍ 8 ቁጥር 1ን ከፍታችሁ ተመልከቱ። ፈጠን ፈጠን በሉ። በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። አስተውሉ። በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ደግሞ ስለ ምእመናን ክህነት እንዲህ በማለት ይናገራል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን በኋላ ተመልከቱ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ተመሳሳይ ሐሳብ ደግሞ በራእይ ምዕራፍ 5 ቁጥር 10 ላይ እንዲህ ተጠቅሷል። ራእይ ምዕራፍ 5 ቁጥር 10ን ልብ ይሏል። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረካቸው፣ በምድርም ላይ ይነክሳሉ ይላል። እንደገና ራእይ ምዕራፍ 1 ቁጥር 6 የሚለውን እንመልከት። ራእይ ምዕራፍ 1 ቁጥር 6ን እንይ። መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ይላል። በተጨማሪም ዕብራውያን ምዕራፍ 13 ቁጥር 10 እንዲህ ሲል እንመለከታለን። የዕብራውያን መልእክት ምዕራፍ 13 ቁጥር 10ን ተመልከቱ። መሠዊያ አለን ከርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ያ መሠዊያ ወገኖቼ ዛሬ ያለው በሰማይ ሲሆን በእግዚአብሔር የጸጋ ዙፋን ዘንድ ነው። ለካህን ትርጉም የማግኘቱ ጉዳይ ለሰው ፍለጋ የተለቀቀ ወይም ደግሞ የተተወ ጉዳይ አይደለም። በመጽሐፍ ቅዱስ ውስጥ በሚገባ የተገለጸ ነው እንጂ። ዕብራውያን ምዕራፍ 5 ቁጥር 1 እንዲህ ይላል። ዕብራውያን መልእክት ምዕራፍ 5 ቁጥር 1ን ተመልከቱ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መሥዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና ይላል። በቅዱሳት መጻሕፍት የተጠቀሰው ክህነት በምንም መልክ ጥንት በሌሎች ሃይማኖቶች ዘንድ ከነበረው የካህናት ሥርዓት ጋር ተመሳሳይነት የለውም። አስተዋላችሁ? በቅዱሳት መጻሕፍት የተጠቀሰው ክህነት በምንም መልክ ጥንት በሌሎች ሃይማኖቶች ዘንድ ከነበረው የክህነት ሥርዓት ጋር ተመሳሳይነት የለው። ካህን ወገኖቼ ሰውን በእግዚአብሔር ፊት የሚወክል ሰው ነው። አስተዋላችሁ? ካህን ሰውን በእግዚአብሔር ፊት የሚወክል ነው። ስለ ሰው በእግዚአብሔር ፊት ይቀርባል። ካህን የነቢይ ተቃራኒ ነው። ነቢይ ደግሞ ስለ እግዚአብሔር ለሰው ሊናገር ከእግዚአብሔር ይላካል። አስተውሉ ይህን ነጥብ። ነቢይ ስለ እግዚአብሔር ለሰው ሊናገር ከእግዚአብሔር ይላካል። ካህን ደግሞ ከሰው ሆኖ ሰውን ወክሎ ስለ ሰው ለእግዚአብሔር ሊናገር ወደ እግዚአብሔር ይቀርባል። አስተውሉ ይህን ነጥብ እንደገና ደግምላችኋለሁ። ነቢይ ስለ እግዚአብሔር ለሰው ሊናገር ከእግዚአብሔር ይላካል። ካህን ደግሞ ከሰው ሆኖ ሰውን ወክሎ ስለ ሰው ለእግዚአብሔር ሊናገር ወደ እግዚአብሔር ይቀርባል። ጌታ ኢየሱስ ካህንም ነቢይም እንደሆነ ማየት ትችላላችሁ። አስተዋላችሁ? ጌታ ኢየሱስ ካህንም ነቢይም እንደሆነ ማየት ይቻላል። እርሱ ከእግዚአብሔር ዘንድ መጥቶ ስለ እግዚአብሔር ለሰዎች ተናግሯል። እግዚአብሔርን ለሰዎች ገልጧል። ተገልጧል። አሁን ደግሞ ከሰዎች ዘንድ ወደ እግዚአብሔር ተመልሶ ታላቅ የሆነውን የሊቀ ካህናት አገልግሎት በእግዚአብሔር ፊት እየፈጸመ ነው ያለው። እግዚአብሔር የተመሰገነ ይሁን። በዚያ እኛን ይወክላል ወገኖቼ፣ እኛም በርሱ አለን። ኦ እንዴት ደስ ይላል! ወዳጄ ሆይ ዛሬ ከርሱ ጋር ያልሆንክ ከሆነ በሰማይ በእግዚአብሔር ዘንድ ማለቴ ነው ስፍራ የለህም። እኔና እናንተ ወገኖች በራሳችን ጥረት በዚያ ስፍራ መሆን አንችልም። የዘሌዋውያንን መጽሐፍ በተለይም የክህነትን አገልግሎት ለመረዳት ስለ መገናኛው ድንኳን በሚገባ ማወቅ በጣም አስፈላጊ ነገር ነው። የመገናኛው ድንኳንና ክህነት በትርጉምም ሆነ በአስፈላጊነት የማይነጣጠሉ ሲሆኑ አስተውሉ። የመገናኛው ድንኳንና ክህነት በትርጉምም ሆነ በአስፈላጊነት የማይነጣጠሉ ሲሆኑ አንዱን ካንዱ ለይቶ ማየት ላንዱ የተሳሳተ ግምት ወደ መስጠት አዝማሚያ ያመራናል። ወገኖቼ ሆይ የመገናኛው ድንኳን የውጭው ክፍል ይህችን ምድር እንደሚወክል መገንዘብ እንዳለብን አስባለሁ። አስተውሉ ይህን ነጥብ። የመገናኛው ድንኳን የውጭው ክፍል ይህችን ምድር እንደሚወክል መገንዘብ እንዳለብን አስባለሁ።
ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞን እንዴት አደረገ? አመመ ደከመ ወይስ በርትታል? የመስቀል ጉዞ እንደምን ይዞሃል? የመስቀል ጉዞ እንደምን ይዞሃል? ጌታን ስትቀበል መጀመሪያ ጊዜ የነበረ ፍቅር የጸሎት ኑዛዜ ዛሬም ካንተ ጋር ነው ወይስ ከፍቶብሃል? እንዴት ትጓዛለህ? እንዴት ይዘኸዋል? ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞ እንዴት አደረገ? አመመ ደከመ ወይስ በርትታል? የመስቀል ጉዞ እንደምን ይዞሃል? የመስቀል ጉዞ እንደምን ይዞሃል? ተራራ ላይ ወተት ፈነድቃለ ወይስ በሸለቆ ዋዝነ ታለቅሳለ? የነበረ ሁሉ ካንተ ተለይቶ ልብ ተሰብሮበት ትተካክዛለ? ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞ እንዴት አደረገ? ደከመ ወይስ በርትታል? የመስቀል ጉዞ እንደምን ይዞሃል? የመስቀል ጉዞ እንደምን ይዞሃል?
ስለ ዝማሬው እግዚአብሔርን እጅግ አድርገን እናመሰግናለን። አድማጮቼ ይህ ክርስቶስ የደማበትና የሞተበትን ስፍራ ያመለክታል። እንግዲህ ቅድም ያነበብነው የመገናኛው ድንኳን የውጪው ክፍል ይህችን ምድር እንደሚወክል መገንዘብ እንዳለብን አስባለሁ ያልኩትን ማለቴ ነው። ቅዱስ ስፍራ ደግሞ ታላቁ ሊቀ ካህናችን የሄደበት የማይታይ በሰማይ ያለ ስፍራ ነው። ጌታ ኢየሱስ በመስቀል ላይ በሞተበትና ወደ ሰማይ ባረገበት ጊዜ የሆነውን ልንገራችሁ። እርሱ በምድር ላይ ያለውን ወደ ጎን የተዘረጋውን የመገናኛውን ድንኳንና ለድንኳኑ ያለውን ትርጉም ወስዶ ቀጥ ያለ ከሰማይ ጋር የሚገናኝ አደረገው። መሠዊያው በምድር ላይ እርሱ የሞተበት መስቀል ነበር። አስተውሉ፣ መሠዊያው በምድር ላይ እርሱ የሞተበት መስቀል ነበር። ቅዱስ ስፍራ ደግሞ በላይ በሰማይ ነው ያለው። እርሱ አሁን ያለው እንዲያውም በሰማዩ ቅድስተ ቅዱሳን ነው። አሁን እስቲ ይህንን እውነት የሚያብራሩትን የሚከተሉትን ጥቅሶች በጥሞና እናድምጥ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተና ሃይማኖታችንን እንጠብቅ ይላል። ዕብራውያን 4 ቁጥር 14ን ተመልከቱ። እንደገና ልድገምላችሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። የሚከተለው ደግሞ ዕብራውያን ምዕራፍ 9 ቁጥር 11 እና 12 እንዲህ ይላል። ዕብራውያን 9 ቁጥር 11 እና 12 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጦና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። እንደገና ደግሞ ዕብራውያን ምዕራፍ 8 ቁጥር 1 እና 2ን እንመልከት። የዕብራውያን መልእክት ምዕራፍ 8 ቁጥር 1 እና 2 ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። የሚቀጥለው ደግሞ ዕብራውያን ምዕራፍ 9 ቁጥር 23 እና 24 ነው። ዕብራውያን ምዕራፍ 9 ቁጥር 23 እና 24 እንግዲህ በሰማይ ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከርሱ ይልቅ በሚበልጥ በመስዋዕት ሊነጹ የግድ ነበር። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷም ወደ ሰማይ ገባ ይላል። የተከበራችሁ ክርስቲያኖች፣ አሁን ጌታ ኢየሱስ በዛ በማትታይ መቅደስ በሰማይ አለ። ወንድሞቼና እህቶቼ፣ ይህ እውነት ወደ ሕይወታችን ዘልቆ ገብቶ እምነታችንን እንዲያዳብርልን እመኛለሁ። አብዛኛውን ጊዜ ወደ ቤተ ክርስቲያን እየሄድን አንዳንድ ሥርዓቶችን እንካፈላለን፣ የእምነታችንን ሐቆች ግን ብዙ ጊዜ እንረሳለን። ወዳጄ ሆይ እርሱ አሁን እዚያ በሰማይ በአብ ቀኝ አለ። ወደ እግዚአብሔር መቅረብ የምትችለው በርሱ በኩል ብቻ ነው። እርሱ በእግዚአብሔር ፊት ስለኛ ስለሚታይ ወደ እግዚአብሔር የመምጣት ድፍረት አለን። ወዳጄ ሆይ በክርስቶስ በኩል በሰማያዊ ስፍራ በእግዚአብሔር ዘንድ ቦታ ስላለህ በዚህ ምድር ላይ ብቻህን እንደሆንክ አታስብ። የመገናኛው ድንኳን አሁን በቀጥታ ወደ ሰማይ ተዘርግቷል። እውነተኛው ቅዱስ ቅዱሳንም ቢሆን በዚያ በሰማይ አለ። በዘሌዋውያን ምዕራፍ 8 እግዚአብሔር ሙሴን እንዳዘዘው የሚል ሐረግ 12 ጊዜ ተጠቅሷል። አስተዋላችሁ? በዘሌዋውያን ምዕራፍ 8 እግዚአብሔር ሙሴን እንዳዘዘው የሚል ሐረግ 12 ጊዜ ነው ተጠቅሶ የሚገኘው። የዚህ ትእዛዝ ማጠቃለያም በዘሌዋውያን ምዕራፍ 8 ቁጥር 36 ይገኛል። አሮንና ልጆቹም እግዚአብሔር በሙሴ እጅ ያዘዘውን ሁሉ አደረጉ ይላል። አስተውሉ ወገኖቼ፣ በዘሌዋውያን ምዕራፍ 8 ቁጥር 36 አሮንና ልጆቹም እግዚአብሔር በሙሴ እጅ ያዘዘውን ሁሉ አደረጉ የሚለውን አረፍተ ነገር እናገኛለን። መለየት ወይም መቀደስ እግዚአብሔር እንድንኖርበት ያዘዘን ሥርዓት ነው። አስተዋላችሁ? መለየት ወይም መቀደስ እግዚአብሔር እንኖርበት ዘንድ ያዘዘን ወይም ደግሞ የሰጠን ሥርዓት ነው። አንዳንድ ሰዎች ወገኖቼ በዘሌዋውያን መጽሐፍ ውስጥ ያሉት ቃላት የመጡት ከባቢሎን ምርኮ በኋላ ነው ብለው ያምናሉ። አስተውሉ፣ በዘሌዋውያን መጽሐፍ ውስጥ ያሉት ቃላት የመጡት ከባቢሎን ምርኮ በኋላ ነው ብለው ያምናሉ፣ ያስባሉ። መጽሐፉም በካህናት የተፈጠረ ነው ይላሉ። ግን አሮንና ልጆቹም እግዚአብሔር እንዳዘዛቸው አደረጉ ይላል። በተገለጠው በእግዚአብሔር ቃል ታምናላችሁን? ይህ ከሆነ ዘንድ የዘሌዋውያን መጽሐፍ የሰዎች ቃል እንደሆነ አድርጋችሁ ልትቀበሉ አትችሉም። በዚህ ፋንታ ግን የእግዚአብሔር ቃል ስህተት የሌለበት በእግዚአብሔር ትእዛዝ የመጣ እንደሆነ አድርጋችሁ ትቀበላላችሁ። ይህንን ደግሞ የሚረዳ ልቡና እግዚአብሔር ለእያንዳንዳችን ይፍጠርልን።
ጌታ ረድቶህ የመጀመሪያውን የመጽሐፍ ቅዱስ ትምህርት ዙር ስትጨርስ ከኋላ ምንድነው የሚሆነው ብዬ ሳስብ እንደገና የመጽሐፍ ቅዱስ ትምህርቱን በሁለተኛ ዙር ስለጀመርክ ጌታዬን በጣም ነው ማመሰግነው። አንተንም ጌታ ይባርክ። ጌታን ምን ይሳነው አለ በማለት ኖ ደብዳቤውንና ሰላምታውን ደግሞ ያደረሰን ወንድማችን መቆያ መኮንን ከጋሙ ጎፋ ዞን 40 ምንጭ ነው። በጌታ የተወደድ ወንድማችን መቆያ መኮንን የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛል እያልን ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እነሆና ቀርብልሃልን። እግዚአብሔር አው ኃይለኛና ብርቱ ነው። ዘመን አያልፍበትም፣ ወራት አያጠቃቃውም። ስራውም ደግሞ ለዘላለም አዲስ የሰዎችን አእምሮ ያደሰ ያስገረመ እጃችንን ባፋችን ላይ ያስጫነ አዎ ቀናትን ወራትን አመታትን ያሳልፋል እንጂ እርሱ ለራሱ አያልፍም። ወንድማችን መቆያ ባለበት ስፍራ በመስጠት ላይ ያለውን አገልግሎት ከደብዳቤ ስንመለከት እግዚአብሔር ደግሞ የበለጠ ጸጋ ባንተ ላይ እንዲጨምር በጸሎታችን ስናስብህ ነበር። አሁንም በእግዚአብሔር ፊት በጸሎት እናስባለን። እግዚአብሔር የበለጠውን ደግሞ ኃይልና ጉልበቱን እንዲያበዛል፣ ዕውቀቱንም እንዲያበራል። በዘመኑ ካለው የሐሰት ትምህርት ተጠብቀህ ደግሞ በእግዚአብሔር መንገድ ላይ በቅንነት ፈቃዱንና ሐሳቡን እያገለገልክ እንድትቀጥል እግዚአብሔር ጸጋውን ያብዛል እያልን ስንሰናበት የነገውን ደብዳቤህን በመጠባበቅ ነው። አንተም ጻፍልን፣ ጸልይልን። መግባትህን መውጣትህን እግዚአብሔር ከጸባዖቱ እነሆ ይጠብቅ። ሰላም። በጌታ የተወደዳችሁ ክብራን አድማጮች እንግዲህ የዛሬው ዝግጅታችን እዚህ ላይ አበቃ። ደህና አደሩልን።